ግጭት ከተቀሰቀሰበት የኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪ ንብረታቸው ተቃጥሎ ሸሽተው ወደ መጠለያ መግባታቸውን ገልጸው አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን አሁንም ግጭቶች አሉ ብለዋል። የተፈናቀሉትን መልሶ በማቋቋም ስራ ላይ የተሰማሩ አንድ የሀገር ሽማግሌ በበኩላቸው እንዲህ ያለ ግጭት ከዚህ ቀደም አንድም ጊዜ አጋጥሞን አያውቅም፣ በአስቸኳይ ወደ ቀደመው ሰላማዊ ግንኙነታችን ልንመለስ ይገባል ብለዋል። የአካባቢው አስተዳደር በግጭቱ የተፈናቀሉ ሰዎችን መልሶ ለማቋቋም ውይይት እየተደረገ መሆኑን ገልጸው በጊዜያዊ መጠለያ ውስጥ ላሉት ለዕለት የሚያስፈልጋቸው ነገር ሁሉ እየተሟላ ነው ብለዋል። የኦፌኮና የአርና ፓርቲ አመራሮች ደግሞ ይህ ችግር የኢህአዴግ ውጤት ነው ካሉ በኋላ የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር፣ በኢህአዴግ ጊዜም በጋራ እየኖረ ነውና ይህ የአብሮነት ግንኙነቱ እንዳይጎዳ ኢህአዴግ ከፍተኛ ጥንቃቄ ማድረግ አለበት ብለዋል። ሲሆን ግርማ ዝርዝሩ አላት።
ሰሞኑን የእርስ በርስ ግጭት ተቀስቅሶበታል የተባለው የቡኖ በደሌ ዞን 5 ወረዳዎች ሁኔታን ለማጣራት ያነጋገርናቸው ሰዎች ደጋግመው እንደገለጹት በእነዚህ ወረዳዎች ውስጥ ባሉት ቀበሌዎች ከ50 ዓመታት በላይ በሰላም ተጋብተው ተዋልደው ደስታና ሀዘናቸውን በጋራ ተካፍለው ስለመኖራቸው ይናገራሉ። በአካባቢው የኦሮሞ ማህበረሰብ ተወላጆችና የሌላ በርካታ ማህበረሰብ ተወላጆች በእርሻና በንግድ ስራ ተሰማርተው ይኖራሉ። የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የመንግስት ባለስልጣናት እንደሚናገሩት ባለፈው ሳምንት በዞኑ የተለያዩ ወረዳዎች የተቃውሞ ሰልፎችና እንቅስቃሴዎች ነበሩ። ሰልፎቹ ከዚህ ቀደም በተለያየ የኦሮሚያ ክልል ሲደረጉ እንደነበሩት መብትን የሚጠይቁ መፈክሮችን የያዙ ነበሩ። በአንዳንዶቹ ወረዳዎች ሰልፎቹ በሰላም ተጠናቀው ነበር። ነገር ግን ከሮብ ጥቅምት 8 ቀን ጀምሮ የተደራጁ የሚመስሉ ወጣቶች የሚመሩት ሰልፍ ሁኔታዎችን ወዳልተፈለጉ እንቅስቃሴ መሩት ይላሉ። አቶ ታደሰ አመራ በጮራ ወረዳ በጌፍዲ ጌጆ ቀበሌ ነዋሪ ነበሩ። አሁን በረብሻው ምክንያት ንብረታቸው ተቃጥሎ ጮራ ወረዳ ውስጥ መጠለያ እንደሚገኙ ገልጸውልኛል። ቤተሰቦቻቸው ከጎንደር አካባቢ የመጡ ቢሆንም እርሳቸው ተወልደው ያደጉት ኢሊባቡር ውስጥ እንደሆነ ይናገራሉ። ግጭቱ እንዴት እንደተፈጠረም ያስረዳሉ።
የተፈጠረው ያው ገና ሰላም አተቀመጥንበት በግርግር መጥቶ በቃ ገንዘባችን ተዘረፍን፣ ቤታችን ተቃጠለብን፣ በቃ ህይወታችንን እናመልጣለን ብለን በቃ ወደ ጫካ ገብተን አሁን ህግ ደርሶልን ወደ ጮራ ወረዳ መጥተናል። መጠለያም ስለሌለ በር ምናምንም የሌለ ስለሌለን እንዴት ብለን ገንዘቦቻችንን ንብረታችንን የቆሙትን ማለት ነው እንስሳ ከብቶችን እነሱን ጥለን ወደ ጫካ የገባ ነው።
የዞኑ አስተዳደር በትላንትናው ዕለት በሰጠው መግለጫ በአጠቃላይ በ5 ወረዳዎች የ12 ሰው ህይወት መጥፋቱን ይፋ አድርገዋል። ከዚህ ውስጥ የ2 ሰው ህይወት የጠፋው አቶ ታደሰ አመራ በሚኖሩበት በጮራ ወረዳ ሲሆን በአጠቃላይ 52 መኖሪያ ቤቶች መቃጠላቸውንም አስታውቋል። አቶ ታደሰ አርሶ አደር እንደነበሩ ይናገራሉ።
አገራችን ያው ብዙውን ጊዜ የሚመረተው ቡና ነው። በቡና ነው የምንጠቀመው። ቡናችን ተቃጥሏል። የቤት ቁሳቁሳችን፣ ሶፋችን፣ በራችን ተሰብሮ ተፈልጦ ተቃጥሎ ነው ያለው። ብራችን ደግሞ የተወሰነ ብር ያስቀመጥነው ብር ተዘርፈናል።
አቶ ታደሰም ሆኑ ሌሎች ያነጋገርናቸው ሰዎች የሚገልጹት ግጭቱ ድንገት ወደ ጥቃት መሸጋገሩን ነው። ከዚያም ወደ ብሔር መሰል ግጭት መቀየሩን ገልጸው ነገር ግን የሞቱት ሰዎች የአካባቢው ተወላጆችን ጨምሮ የተለያየ ብሔር የያዙ ሰዎች መሆናቸውን ነው። ከዚህ ቀን በፊት አብሮ መኖራችንን የሚጎዳ ምልክት እንኳን አልነበረም ይላሉ አቶ ታደሰ።
በፊት ምንም ምልክት የለም። ሰላማዊ ነን፣ በቃ አብረን እንውላለን፣ አብረን እንገባለን። ጎረቤት የሆነው አብረን የጠጣ ነው፣ አብረን ያደግ ነው፣ ሚዜ የሆነው ነን። ዛሬ ባላንጋራ የሆነ ተደራጁ ኃይለኞች ናቸው እንጂ የህዝቡ የአባታችን ጓደኞች አይደሉም። እንደዚህ ያደረጉ አሁን የተወለዱ ከ83 ወዲህ የተወለዱ ናቸው።
ከግጭቱ በኋላ ጫካ ውስጥ መቆየታቸውንና አሁን ግን መጠለያ ውስጥ እንደሚገኙም ይገልጻሉ።
አሁን ጮራ ወረዳ ያለን አዳራሽ ባሌ ከተማ አዳራሽ ገብተን የከተማው ህዝብ ተደራጅቶ እያበላን እያጠጣን ነው።
ዛሬ ከትናንት ሻል ያለ ቀን ነው ብለዋል።
ከመጀመሪያው አንስቶ ትናንትና የገባ ነው ከምሽቱ በ7 ሰዓት ነው። እኛው በቃ እኛም ትንሽ ተረጋግተን ህይወታችን እያወቅነው ነው ያለ ነው። ደግሞ ከዛሬ ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በስተው ዛሬ ትንሽ ሻጋ ላይ መስለናል። ትቋቋማላችሁ ብሎ ቃል የገባብን የለም። ነፍሳችን መጀመሪያ እናድናለን ብሎ ነው ቃል የገቡልን። አሁን
አቶ መህዲ ጀማል በጮራ ወረዳ ኩምባቤ ቀበሌ ውስጥ የሚኖሩ አዛውንት ናቸው። ከቀናት በፊት ያካባቢው ነዋሪ መንግስት ላይ ያለውን ተቃውሞ አስተምቶ በሰላም ወደ ቤቱ ገብቶ እንደነበር ይገልጻሉ።
ከሌላ ወረዳ ነው ወደኛ ወረዳ የተዛመተው፣ ዳርዳር ላይ ያሉ ገጠር ከተሞች ማለት ነው። እና በትንሽ በተወሰኑ ቀበሌዎች ላይ ምንም በማይታወቅ መልክ ነው የሰው ቤት ዘረፋ፣ ሰው መጎዳዳ ተጀምረው። እኔ የምደብቀው ነገር የለም። በእውነት ልንገርሽ፣ እስከ ዛሬ ድረስ እኛ እንደዚህ አይነት ነገር ማንም ብሔረሰብ ከማንም ብሔረሰብ ጋር ተነካክቶ አያውቅም። ይህ ወረዳ በኦሮሚያ ውስጥ ትልቅ ተምሳሌ የሚሆን ከተማ፣ ኦሮሞ ከአማራ ተጋብቶ፣ ጉራጌው ከኦሮሞ ተጋብቶ፣ በሰርግ በሀዘን እንደ ምሳሌ ትልቅ ወረዳ አለ። ወደ ከሌላም ሰው ማጣራት ትችያለሽ። ትልቅ ምሳሌ ያለው አገር ነው። ትልቅ ቦታ ያለው አገር ነው። እንደ ምሳሌ ጾራ የሚወራ ወረዳ ነው። እንደዚህ አይነት ታሪክ ያለን ህዝቦች ነን። ይህ ቦታ እንደዚህ አይነት ባልታወቀ ኃይል በምንነቱ በማይታወቅ ሁኔታ የተከሰተብን የተፈጠረብን ነገር ነው እንጂ እኛ ከሌሎች እንዳ ስንከላከለ የነበርን እንጂ እስከዛሬ ድረስ እንዲህ አይነት ነገር በወረዳችን ተከስቶም አያውቅም። ጉራጌ አለ፣ ደቡብ አለ፣ የሌለ የለም፣ ሁሉም አለ። አሁን የትግራይ ተወላጆች እኔ እንደ ምሳሌ ሁሉ ሰደሽ ከሄቴ ልጅ ያገባለ፣ ከአማራ ያገባለ፣ ከጉራጌ ያገባለ፣ እንደዚህ ነን እኛ እዚህ ወረዳ ላይ በአብዛኛው እንደዚህ ነው። የለም ማንም ሰው ተነቃቅሎ ያለ የለም። በደንብ ነዋሪ አለ። እኛን ያሳደጉም ያሳደግናቸው አሉ። አሁንም ከጥንት ጀምሮ ከስላሴ ጀምሮ ማለት ነው።
አሁን በዚህ ምክንያት የተፈናቀሉትን ሰዎች ለማቋቋም እና ግጭቱን ሙሉ ለሙሉ ለማብረድ እርሳቸውን ጨምሮ የሀገር ሽማግሌዎች እየተረባረቡ መሆኑንም ይገልጻሉ።
አሁን የተፈናቀሉት ሰዎች እዚህ አዳራሽ አለ፣ የከተማ አዳራሽ 200 የሚሆኑ ሰዎች ናቸው። እነሱም እዚህ ቅርብ ቀበሌ ላይ ነው የመጡት። ያው ከኛ ትንሽ 20-25 ኪሎ ሜትር ከከተማው የሚርቅ ቦታ ላይ ነው ያሉት። ከዛ ነው የመጡት። እነሱን ደግሞ የማቋቋም ስራ እየተሰራ ነው። የክልላዊ መንግስቱ የከፍተኛ ባለስልጣኖችን መጥተው ዛሬም ደግሞ ስብሰባ ተካሂዶ ከተማው ነዋሪ ወጥቶ እነዚህ ሰዎች ተንከባክቦ ወደ ቦታው መልሰን ዝግጅት ላይ ነው ያለ ነው። በእኛ በኩል ያለው ነገር ይሄ ነው።
በዚህም ውይይት እያደረጉ መሆኑን አቶ መህዲ ጨምረው ተናግረዋል።
ማንኛውም ወጣቶቻችን የማያውቀውን መክረን የተሳሳተውን መልሰን እዚህ ላይ ደግሞ ወሬ የሚያጋንኑትን ኦሮሞ እንደዚህ እናደርገ አማራ የማደርገ ብሎ የሚያጋንኑትን የሚያፋጅ እነሱን ደግሞ መክረን ምን ጥሩ መስራት አለብን። ወጣቶቻችንም ተረድተውናል። ማንም ብሔረሰብ ከማንም ብሔረሰብ ሊለየው የሚችል ማንም ኃይል የለም። አንድም የአንዱ አሸናፊ ሊሆን አይችልም። ይህንን መክረው ተከባብረን ተዋደን የድሮ ፍቅራችንን ይዘን በሰላም መኖር አለብን። ይሄ ነው ትልቁ ነገር። ይህን መክረው
የቡኖ በደሌ ዞንን የኮሚኒኬሽን ጉዳዮች ኃላፊ አቶ ነይኩን ተካልኝን ስለ ዛሬ ሁኔታ ጠይቄያቸው ነበር።
አሁን ባለንበት ሁኔታ በአምስቱም ወረዳዎች ላይ ይሄ ሁከት ቃጠሎና የተለያዩ ችግሮች ቁሞ ነው ያለው፣ ተረጋግቶ ነው ያለው። አሁን እየሰራ ነው ያለ ነው። እኛም ከክልሉ መንግስት ጋርም ሆነ ከህዝባችን ጋር እየሰራ ነው ያለ ነው። ይሄ እየተፈናቀለውን ህዝብ እንዴት ወደ ቀዬው መመለስ አለብን፣ የተከሰተው ችግር ደግሞ ቀጣይነት እንዳይኖረውና ህዝባችን ወደ ቀደመው ቦታው እንዲመለስ ለመስራት ስጋት ላይ ነው ያለ ነው። ዞሮ ዞሮ ግን ችግሩ አሁን በተባለው መልክ በማህበራዊ ሚዲያ አንዳንድ የሚለቀቁ ነገሮች አሉ። ይህንን ለማጣራት ደግሞ እንደኛ እንደ ዞናችንም አለ በሚባለው ስፍራ ላይ በትክክል መረጃ ወስደን ነው የምናመጣው። ስለዚህ አሁን በየትኛውም ወረዳ በአምስቱም ወረዳ በከተማም ማለት ነው በስድስተኛው በከተማውም ላይ በባለፈው ሳምንት ሲከሰት የነበረው ችግር እየተከሰተ እንዳልሆነ በእርግጠኝነት ማንሳት ይቻላል ማለት ነው።
በአሁኑ ሰዓት ግጭቱን ሙሉ ለሙሉ ለማስቆምና በየመጠለያ ላሉት የዕለት እርዳታ ለመስጠት ጥረት እየተደረገ መሆኑን ገልጸው በቀጣይ እንዴት ይቋቋሙ የሚለው ላይ እርብርብ እየተደረገ ነው ብለዋል። በኢትዮጵያ የተጠናከረ የተቃውሞ እንቅስቃሴ መካሄድ ከጀመረ 2 ዓመት ሊሞላው ነው። በእነዚህ ጊዜያት ውስጥ እጅግ በርካታ ሁኔታዎች ተከስተዋል። ከነዚህም መካከል የእርስ በርስ ግጭትና በድንበር አካባቢ የሚደረጉ ግጭቶች እዚህም እዚያም መሰማት ጀምረዋል። ይህ የቡኖ በደሌ ግጭትም የእነዚህ አካል ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተቃውሞ እንቅስቃሴውን አቅጣጫ ለማዞር እንዲህ አይነት ሁኔታ ሊፈጠር እንደሚችል አስቀድመን ስንጠቁም ነበር ይላሉ። አቶ ሙላቱ አያይዘው ገዢው ፓርቲ አሁንም ኳሷ በእጁ ላይ ነች፣ በአስቸኳይ የህዝብን ጥያቄ በመመለስ ሁኔታውን ማቆም አለበት፣ የዚህ ሁሉ ቀውስ ተጠያቂው እርሱ ነው ይላሉ።
ህዝብና ህዝብን ለማጋጨትና ስልቱ ጊዜ ለመውሰድ የተደረገ ነገር ነው። ይሄ ህዝብ የሚጠይቀውን እርስ በርሱ እዛው አካባቢ በአስታራቂነት ገብተሽ የዛን ጊዜ ወደ አንቺ የመጣውን ጥያቄ ጊዜ ትወስጃለሽ ማለት ነው። ይሄ ስልት ነው። ይሄ ህዝብ ገብቶት ይሄ ነገር መሆኑን ህዝብ ገብቶት እርስ በርሱ የሚያደርገውን ነገር ቢያቆም እንደነበረ ከዚህ በፊት አሁን ለምሳሌ የሶማሌና የኦሮሞ ስንት ዓለም ስንት ጊዜ ከስንት ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። አብሮ የሚኖር ህዝብ ነው። የትኛው ጎሳ በየትኛው ላይ ተነስቶ ነው? ትንኮሳው እኮ በዚህ ብቻ አይደለም። አማራና ትግሬ፣ ትግሬና አፋር፣ አፋርና አማራ፣ ኦሮሞና ደቡብ፣ አሁንም ከቤኒሻንጉል ጋር ጋምቤላ ጋር በየቦታ እኮ ትንኮሳው እየተካሄደ ነው። ስለዚህ የትንኮሳ ነገሩ ሲጠየቅ በድንበር ምክንያት ነው። ስንት ዓመት አብሮ የቆየ ህዝብ ድንበር ዛሬ አንስቶ ለጦርነት የሚጋበዝበት ነገር የለም። እዚህ ሰሜን ሸዋ የተደረገው የድንበር አይደለም። ሰላማዊ ሰልፍ ሲደረግ የሆኑ ሰዎች ፍላጎት ያላቸው መኪና አሁን 16 መኪና ያቃጠሉት እዚህ ሰሜን ሸዋ ኦልሬዲ ይዘናል። የእኛ ሰዎች ተባብሮ ይዞ ፖሊሲ ጅብርበራ ላይ ናለ እና እነዚህን ሁሉ በየቦታው ሄዶ ትንኮሳ የሚያካሂዱት የታጠቁ ኃይሎች ናቸው። ህዝብን የሚገሉት እንደዚህ አይነት ነገሮች ናቸው።
የቀድሞ የአረና ትግራይ ፓርቲ ሊቀመንበርና የመድረክ ስራ አስፈጻሚ አቶ ገብሩ አስራት ይህ ቀውስ የኢህአዴግ ውጤት ነው ይላሉ።
የኢትዮጵያ አሁን ያለበት ሁኔታ የደረሰ ከረጅም ሂደት በኋላ ነው። ፖለቲካው የተበላሸ መጨረሻ አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ የኢትዮጵያ ሁኔታ መፍትሄ ያገኝ ዘንድ በእርግጥ አሁንም ከአንድ ወገን በሚሰጥ መፍትሄ መልስ ሊሆነው አይችልም። በእኔ እይታ የሀገሪቱ ዜጎች፣ የሀገሪቱ ህዝብ ተወያይቶ ተነጋግሮ ነው መፍትሄ ማምጣት ያለበት እንጂ የአንድ ወገን በተቃዋሚዎችም ቢሆን በአንድ ወገን ብቻ መፍትሄ የሚገኝ አይመስለኝም። ችግሩ ሁሉንም የዳሰሰ ስለሆነ ዘርፈ ብዙም መፍትሄ የሚሻ ነው። ሁሉም አንድ በአንድ እየተመቱ እየታፈኑ አሁን ኢትዮጵያ ውስጥ ነጻ ሀሳብ ያለው ዜጋ፣ በነጻነት የሚያስብ ተቋም፣ ሲቪል ተቋም ይሁን ሚዲያ፣ እንዲሁም ፓርቲዎች የሌሉበት ሁኔታ ተፈጥሯል። እንግዲህ ኢህአዴግ ያፈራው በሀገራችን ውስጥ ይሄን ነው። አሁን እጅግ የሚያሳስበኝ ይሄ ዜጎች ተነጋግረው ተመካክረው በነጻነት በዚች ሀገር የሚበጃት ይሄ ነው ብለው መፍትሄ እንዳያጡ ይሄ ነገር እንዳይፈጠር ረጅም ተጽዕኖ፣ ረጅም ማሳደድ፣ ረጅም መከፋፈል ተሰርቶ ቆይቷል። አሁን እንግዲህ ይሄ በነው የሆነበት ሁኔታ በተለይ አዘን እጅግ የበረታበት ሁኔታ የተፈጠረው ነገር ቢኖር የጽንፍ ፖለቲካ ነው የማየው።
ሁለቱም የፖለቲካ ሰዎች የህዝብ ጥያቄዎች በርካታ ናቸው፣ ችግሮችም እንዲሁ ሰፊ ናቸው። በችግር ያልተጠቃ የህብረተሰብ ክፍል የለም ይላሉ። የኢትዮጵያ ህዝብ ከኢህአዴግ በፊትም አብሮ ነበር፣ በኢህአዴግ ጊዜም አብሮ አለ። ዛሬና ነገም አብሮ መኖሩን ሊጎዳበት ከሚችል ነገር ሊጠነቀቅ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።